ዓለም አፍ ወለካ ጀልቀበ ያንገሳ ሰዲክ ሰንበት አብዱል በተ ሳተላይት
የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ማህበረሰባችንን ስናገለግል ማህበረሰባችን እኛንም ያገለግለናል። በዚህ ውስጥ ያወቅናቸው በጣም በርካታ መልካም ሰዎች አሉ። ልጆቻቸው በዚህ ፕሮግራም ውስጥ ተካፈው ወላጆች ከ1100 አባላት ያንዳንዱ ቤተሰብ 2-3 ልጆች ይኖራሉና በሺዎች የሚቆጠሩ ሰዎችን እያገለገልን ነውና በተለያየ የሙያ ዘርፍ በተለያየ ሁኔታ የሚሰሩ ሌሎች ባለሙያዎችንም እንዳውቅ አድርገውኛል።
አገር የምትሰራው በቤት ውስጥ ትንሽ አገር ቤት ናት። ብዙ ወላጆች ቤተሰቦች ሲሰሩ ትልቋ ኢትዮጵያ ትሰራለች ነው። እኔ ባገኘሁት እድል ሁሉ እግዚአብሔር በሰፈቀልኝ በር ባለኝ በትንሽ አውቀት አንድ ጠብታ ማድረግ ከቻል ከኔ የተሻሉ ብዙ ኢትዮጵያኖች አሉ። በሳምንት 2 ሰዓት መስጠት መቻል ኢትዮጵያ በመቶዎች የሚቆጠሩ ቤተሰቦች ላይ ለውጥ ማውጣት እንደሚችል ይሰማል።
ሁለተኛውን ትውልድ ኮትኩቶስ ለማሳደግና መሰረት ስለማስያዝ የሚቆጠር ገቢር ነው።
ስለ ትውልድ ይባላል።
ይህን ድንቅ ስራቸውንና ለሩቅ ያለሙትን ውጥናቸውን ጨምረው የሚያወጉንን
ወጣት ባልና ሚስት ዳግም ሉሉንና ብሌን ሞገስን ነው የሰማችሁት።
ከትላንትናው የአውሮፓውያኑ የገና በዓል ማግስት በቀናት ውስጥ ከሚብተው አዲስ ዓመት 2022 ደጃፍ ቆመን ለዛ ካለው ወጋቸው እንቋደሳለን።
የአዲስ አበባው መስኮት ሲከፈት ደግሞ ንጉሴ አክሊሉ እያገባደድን ላለነው 2021 መጨረሻ ያሰናዳውን ቅንብር ይዞ ብቅ ይላል።
አንዳች አሳሳቢነት የደቀነውን አምስተኛውን የኮቪድ-19 ማዕበል የሚመለከቱ አዳዲስ መረጃዎች ያካተተ ቅንብርም ለምሽቱ ይዘናል።
ሰዓታችን እንደፈቀደልን ከሁሉም እናሰማችኋለን።
ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን።
ከዛሬ እሁድ ታህሳስ 17 2014 ዓ.ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን።
አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሰላም የኖቤል ተሸላሚ የሆኑትና በደቡብ አፍሪካ የአፓርታይድ ስርዓትን በመፋለም የሚታወቁት ሊቀ ጳጳስ ዴዝሞንድ ቱቱ በ90 ዓመታቸው ከዚህ ዓለም በሞት ተለዩ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ዛሬ ባወጡት መግለጫ የሊቀ ጳጳስ ኤምሪተር ዴዝሞንድ ቱቱ ከዚህ ዓለም በሞት መለየት ነጻ የሆነችውን የደቡብ አፍሪካ ለትውልድ ያወረሱንን ታላላቅ ደቡብ አፍሪካውያንን የምንሰናበትበት ሌላኛው የጀግንነት ምዕራፍ ነው ብለዋል። ቱቱ በደቡብ አፍሪካው የአፓርታይድ ጨለማ ዘመን የብርሃን ጮራ ሆነው የዲሞክራሲ ስርዓት እንዲፈጠርና በነጭና ጥቁር ዘር መካከል ሰላም እንዲሰፍን ታላቅ ሚና የተጫወቱ መሆናቸው ተነግሮላቸዋል። አንደበተርቱ መሆናቸው የሚነገርላቸው ዴዝሞንድ ቱቱ በደቡብ አፍሪካ ብቻ ሳይሆን በዓለም አቀፍ መድረክም በእስራኤል በተወሰዱት የፍልስጤም ይዞታዎች፣ ስለ ጾታዊ መብቶች፣ ስለ አየር ለውጥና በሌሎች የሰብአዊ መብቶች ጉዳዮች ግንባር ቀደም ተሟጋች በመሆን ይታወቃሉ። ፕሬዝዳንት ማንዴላ ዴሞክራሲን ለደቡብ አፍሪካ ባስተዋወቁበት ወቅት የእውነትና የእርቅ ኮሚሽንን የመሩት እንደ አውሮፓ አቆጣጠር የ1984ቱን የሰላም ኖቤል ተሸላሚ የሆኑት ሊቀ ጳጳስ ዴዝሞንድ ቱቱ እንደነበሩ ተመልክቷል። በሱዳን ባለፈው ጥቅምት ወር የተደረገውን ወታደራዊ መፈንቅለ መንግስት በመቃወም ለ10ኛ ጊዜ በቀጠለው በትናንቱ ህዝባዊ ተቃውሞ ወደ 178 ሰዎች መቁሰላቸውን የሱዳን ሐኪሞች ማህበር ኮሚቴ ባወጣው መግለጫ አስታወቀ። መፈንቅለ መንግስቱን ተከትሎ ታስረው የነበሩት ጠቅላይ ሚኒስትር አብደላ ሐምዶክ ወደ ስልጣን የተመለሱ ቢሆንም የተቃውሞ ሰልፎ ግን ያልተቋረጠ መሆኑን ተዘግቧል። በሶማሊያ በስተሰሜን ባለችው የፑንትላንድ ቦሳሶ ወደብ ከተማ በሁለት ኃይሎች መካከል የሚካሄደውን ግጭት በመሸሽ በመቶዎች የሚቆጠሩ የሶማሌ ቤተሰቦች ቤታቸውን ትተው መሰደዳቸውን የአገር ውስጥ ባለስልጣናት አስታወቁ። የንግድ መናኸሪያ በሆነችው ከተማ የተከሰከሰው ውጊያ ለቀናት መቆየቱን አጃንስ ፍራንስ ፕሬስ ነዋሪዎችን ጠቅሶ ዘግቧል። የተባበሩት መንግስታት የሰብአዊ ጉዳዮች ተቋም ኦቻ የተነሳው ግጭት በሺዎች የሚቆጠሩ ስደተኞችን ለስደት የዳረገ መሆኑ እንዳሳሰበው አስታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በስልጣን ዘመናቸው የመጀመሪያቸው በሆነው የትናንቱ የገና በዓል በተለያዩ የዓለም ክፍሎች ላሉ የሰራዊቱ አባላት ስልክ በመደወል የእንኳን አደረሳችሁ መልእክት ማስተላለፋቸው ተገለጸ። ባይደን ከባለቤታቸው ጅል ባይደን ጋር በቪዲዮ በመሆን ባህሬን፣ ሮማኒያና አሜሪካ ውስጥ የሚገኙ የምድር የባህርና የአየር ኃይሎች እንዲሁም የጠፈርና የድንበር ጥበቃ ላይ የተሰማሩትን የሰራዊቱን አባላት ማነጋገራቸው ተመልክቷል። ባይደን በንግግራቸው ለአገራችሁ በጀግንነት የምትከፍሉት መስዋዕትነት የእናንተ ብቻ ሳይሆን ቤተሰቦቻችሁም የሚከፍሉት መስዋዕትነት ነውና በጣም አመሰግናለሁ ማለታቸው ተገልጿል። ታሊባን በምዕራቡ ዓለም ይደገፍ በነበረውና በአፍጋኒስታን መንግስት የተቋቋመው የምርጫ ኮሚሽኑን አፍርሷል ሲሉ የመንግስት ቃል አቀባይ ቢላል ካሪሚ ትናንት ቅዳሜ በሰጡት መግለጫ አስታወቁ። ቃል አቀባዩ የዚህን ተቋም መኖርና ስራውንም አስፈላጊ የሚያደርግ ምንም ነገር የለም ሲሉ የምርጫ ሂደቶችን ስለሚቆጣጠረውና ገለልተኛ ነው ስለተባለው የምርጫ ኮሚሽን ተናግረዋል። አክለውም እንዲህ ያለው ነገር የሚያስፈልገን ከሆነ እስላማዊ ኤምሬት ይህን ኮሚሽን እንደገና ሊያቋቁመው ይችላል ብለዋል። በመጨረሻም ዜና እረፍት። በኢትዮጵያ ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው አምባሳደር ካሳ ከበደ ከትናንት በስቲያ አርብ ከዚህ ዓለም በሞት ተለይተዋል። በ1934 በአዲስ አበባ ከአባታቸው ደጃዝማች ከበደ ተሰማና ከእናታቸው ወይዘሮ ይታጠቁ ኪዳኔ የተወለዱት አምባሳደር ካሳ በጄኔቭ የኢትዮጵያ አምባሳደርና የኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስትር መሆናቸውን ጨምሮ በተለያዩ የመንግስትና የሥራ ኃላፊነት አገልግለዋል። አምባሳደር ካሳ ከበደ በእስራኤል ሂብሩ ዩኒቨርሲቲ የማህበራዊ ሳይንስ ትምህርታቸውን መከታተላቸውን ሕይወት ታሪካቸው ያስረዳል። እንደ አውሮፓ አቆጣጠር በ1991 ኦፕሬሽን ሰለሞን በሚል ከኢትዮጵያ እንዲወጡ በተደረጉ ከቤተ እስራኤላውያን ጉዳይ ጋርም ስማቸው ተያይዞ ሲነሳ መቆየቱ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ ታህሳስ 17 2014 ዓ.ም የራዲዮ መስጊድ ጀምሯል።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ከምሽቱ ልዩ ልዩ ቅንብሮቻችን ጋር በቀጠሯችን መሰረት ተመልሰናል።
ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም ታዲያ
አሁን በራዲዮ መስጊድ ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
መድኃኒት ሰው እንጂ መድኃኒት ለሰው ህመምማ ለሰውነት ደዌው ለመንፈሱ ጻማ ላይንም መድኃኒቱ አድማስ ነው ፈዋሹ ገደብ የለሽ ትይንት ሰማይ ጥግ ግርዶሹ ለእግርም እርምጃ ወሰን የለሽ ጉዞ ታመን እስኪ ይዘው ውስጡ ሃር ጉዞ ለረሃብም እህል ለጥማትም ውሃ ለአእምሮም ፍስሃ አይን አድማስ ይጣ እግርም ይታሰር አንጀትም ይጣበቅ ላመጣል በልቶ ሁሌ መርካት ቀርቶ ላንቀም በጥም ይረር ውስብስብ አእምሮም በሐዘን ይቦርቦር ግን ከነፍገት ሁሉ ሰው መንፈግ ይከፋል ለሰው ህመም ደዌ ሰውን ምን ይተካል በሶማሊያ ብላንታብሩ የታደረች እስር ቤት ውስጥ ለ11 ዓመታት በብቸኝነት ለታሰሩና እንዲሁም በእስሩ ወቅት ሕይወታቸውን ላጡ ኢትዮጵያውያን የጦር መኮንኖች 1980 ይላል። መድኃኒት በተሰኘችውና የሳምንቷ ምርጥ ባደረግናት የውቋ ገጣሚና ሳሊ ከብደች ተክላ ግጥም ዝግጅታችንን ጀምረናል። ትዝታ፣ ድንገተኛ ጥያቄ ልጠይቅሽ ነው።
ምን ይሆን አሉላ?
ክለብ 17 የሚባል ቡድን ታውቂ እንደሆነ ፍንጭ ሰጣለሁ። የእግር ኳስ ወይም የሌላ ስፖርት አይነት ቡድን አይደለም።
ክለብ 17 አንድ
ክለብ 17 አለ። አሁን ያንንም ታውቂውን ክለብ 17 ነው ምላው። ቡድን 17 ቀደም ብላችሁ ወደ ዩናይትድ ስቴትስ የመጣችሁ ኢትዮጵያውያን በተለያዩ አካባቢዎች በየራሳቸው መንገድ እንደሚያደርጉት ሁሉ እንደ ቤተሰብ በጋራ በመረዳዳት ልጆቻችሁን ያሳደጋችሁበት ማህበራዊ ትስስሮቻችሁን ያጠናከራችሁበት ከቀደሙት ሙከራዎች በመሳሪነት የሚታይ ነውና ተከታዩም ዝግጅታችን ከዚህ ጋር የሚዛመድ ቁም ነገር ስላለው በዋቢነት የቀደሙትንም ደግሞ መልከት እንድናረግ ያህል ነው የጠየቅኩሽ። እስኪ ንገሪን ስለ ክለብ 17።
እንግዲህ የክለቡንም አባላት ሳላስፈቅድ ነውና በመጠኑም ቢሆን ላስረዳ። ይሄ ክለብ 17 የሚባለው ባልናሚስ ጥንድ ሆነን 17 ሆነን ነው የመሰረትነው። ከክለቡ አስቀድሞ ልጆቻችንን በጋራ ለማሳደግ ባህላቸውን ቋንቋቸውን እንዲያውቁ ለማስቻል አስተማሪዎች ቀጥረን በየሳምንቱ ቅዳሜ ቅዳሜ ያመላለስን ቋንቋ ይማሩ ነበር፣ ባህል ይማሩ ነበር፣ ታሪክ ይማሩ ነበር። ከዛ ልጆቻችን አደጉ፣ ኮሌጅ ሄዱ። ብዙ ጊዜ ደግሞ ይሄ ልጆቹን አብሮ ያሳደገ ስብስብ ልጆቹም ጓደኛሞች ሆኑ እና አድገው በየፊናቸው ኮሌጅ ጨርሰው ሲሄዱ እኛስ ምን እናድርግ? አሁን እንዴት አድርገን ግንኙነታችንን ቀጥል? በክለብ 17 ውስጥ ብዙ ሰው የቅርብ ጓደኛ ነው፣ አንዳንዱ ደግሞ የጓደኛ ጓደኛ ሆኖ ነበር። እና ግንኙነታችን፣ ትስስራችን፣ ፍቅራችን እንዳይላላ ለምን ክለብ አንመሰረትም አለ እና በሐዘንም በደስታም የምንቀራረብበት ትንሽ መዋጮ አለችን። ሐዘን ሲኖር በቤተሰባችን ውስጥ የምንረዳዳበት ነው። ከዛ ውጭ ግን ብቸኝነት እንዳይሰማን የተለያዩ ሀገሮችን በጋራ ሄደን ጎብኝተናል። እዚህም ደግሞ ለምሳሌ በዓል ሲሆን ራት እንወጣለን፣ ሙዚቃ ለማየት እንሄዳለን። በብዛት አብረን የምንዝናናበት ነው ክለብ 17። በነገራችን ላይ አሉላ፣ ዋናው ቁም ነገር የተረፈው ምንድን ነው? ሁለተኛው ትውልድም ልጆቻችንም እኛን ተከትለው እንደኛው መደጋገፍ፣ እንደኛው አብሮ አገር መጎብኘት፣ እንደኛው በመከራና በችግር ጊዜ እያጋጠማቸውን ሁሉ ስለሚካፈሉ አሁን ዘመድ አያት ቅድመ አያት በሌለበት ሀገር በጣም ተደጋግፈው እህት ወንድም ተባብለው ነው የሚኖሩት። እሱ ነው ዋናው።
አመሰግናለሁ ትዝታ። ምን ነገር ያለበት ታሪክ ነው። ሌላ ጊዜ እንዳልሽው የማህበራችሁን ሰዎች ንግርሽ ባመቼ ጊዜ ፈተናና ስኬታችሁን የሚመለከቱ ጉዳይ ታጫውቱናላችሁ። ቀደም ብለን በመግቢያችን እንደጠቆምነው ሁለተኛውን ትውልድ ኮትኩቶ ስለማሳደግ መሰረት ስለማስያዝ የሚቆጠር ዝግጅት ይዘናልና ይሄንኑ ተንተርሶ በጨረፍታ ብንሰማ በሚል ነው የጠየኩሽ። በድጋሚ አመሰግናለሁ።
እግዚአብሔር ይስጥልኝ አሉላ። እንደው ተዘጋጅቼ ብቀርብ ጥሩ ነበር። ብዙም ያወራው መሰለኝ የልጆቻችንን ደስታ ለመቋደስም የሚያቀራርበን ነው እና አመሰግናለሁ ስለጠየቀኝ። እንግዲህ ባጭሩ ይሄ ነው።
መልካም ትዝታ፣ ወደ ቀዳሚ ዝግጅታችን እንለፍ።
እሺ። የቀደመውን የሚገጥሙ ፈተናዎች መቋቋምና አዲሱን ትውልድ የማስቀጠል ገቢር ስለ ትውልድ ይባላል።
እንደሚታወቀውም ከወላጆቻቸው አንዱ ወይም ሁለቱ በውጭ ሀገር ከተወለዱ
ከአውሮፓውያን፣ ከኢሲያውያን፣ ከአፍሪካውያን ብቻ ከዩናይትድ ስቴትስ ውጭ ከሆነ ሌላ የትኛውም ሀገር ተወላጅ የሆኑ ወላጆች አብራክ የሚገኙ ሁሉ በተመሳሳይ የሚጠሩበትን
የሁለተኛ ትውልድ ማንነት ይጋራሉ።
ቀጥለንም ከኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ወላጆቻቸው አብራክ በተገኙ የሁለተኛው ትውልድ ጨቅላ ህፃናት መጪጣ ላይ ትኩረት ማድረግ የመረጡት እነኚህ ጥንዶች
በትንሹ የጀመሩት የሚመስል ነገር ግን የቀጣዩን ትውልድ መሰረት የመጣል ያህል ግዙፍ ዓላማ ያዘ ድንቅ ስራቸውን ወደሚያስቃኘው ውይይታችን እንወስዳቸዋለን።
በቅድሚያ እንግዶቼ ለጊዜያችሁ አመሰግናለሁ። ብሌን ሀዲስ፣ ዳግም ሉሉ፣ ወጣት ባለትዳሮች ወዲሁም የሶስት ታዳጊዎች ወላጆች በነገውለት የሚከበረው የአውሮፓውያኑ የገና በዓል ዋዜማ ላይ ነው ያገኘኋችሁ። በቅድሚያ እንኳን በሰላም አደረሳችሁ።
እንኳን አብሮ አደረሰን። እናመሰግናለን ስለተጋበዘን።
እንኳን አብሮ አደረሰን። ስለጊዜህን እናመሰግናለን።
አድማጮች እንዲያመሰግኗችሁ የሚያደርጉ ናልባትም መቅጠር ሳይደክመን አይቀርም በርካታ ስራዎች ሰርታችኋል። አጋሮች እንዳሏችሁም ተረድቻለሁ። እንግዲህ የሰራችሁትን እንደሚያስቀጣ ነገር አንድ በአንድ እየዘረዘር እናያለን። ይህንም ሰርታችኋል እያልን እንጠይቅ ነው። ዳግምና ብሌን በድጋሚ አመሰግናለሁ። እዚህ ዩናይትድ ስቴትስ ከዋሽንግተን ዲሲ በጥቂት ርቀት የምትገኘው የብዙ ኢትዮጵያውያን መኖሪያ የሆነችው ሲልቨር ስፕሪንግ ከተማ ነዋሪ ናችሁ። ታዲያ አካባቢው የሚገኙ ኢትዮጵያውያን ቅርብ ጊዜ የመጡትን ጨምሮ የሚሳተፉበት ልጆቻቸውን በተሻለ ስኬት የሚያሳድጉባቸው ለየት ያሉ ፕሮግራሞችን በዛ አስቸጋሪ በነበረው ገና አሁንም አልወጣንም በርግጥ ኮቪድ ከበድ ያለ ፈተና በደቀነበት ጊዜ እናንተ ከፈተናው የሚጠቅም ነገር ማግኘት ይቻላል ያላችሁ ይመስላል። ስለ ትውልድ የተባለ የአጣቂ ወጣቶች የትምህርት ገዛ የሚሰጥ የአማርኛ ቋንቋ፣ የኢትዮጵያ ታሪክና ስነ ምግባር የማስጠናት ስራ፣ ሌሎችም በርካታ ዝርዝሮች የተካተቱበት ፕሮግራም ነድፋችሁ የማህበረሰቡን አባላትም እያሳተፋችሁ እየሰራችሁ ነው ያላችሁት። እንዲህ ያለው ነገር እንዴት ተጀመረ? እንዴት ተጠነሰሰ? ማን ነው የዚህ ጠንሳሽ? ዳግም የቤቱ አባት ባለቤት እኔ ስለሆንኩ ነኝ ትላለህ ወይስ ውድ ባለቤት ናት?
አመሰግናለሁ በድጋሚ እድሉን ስለሰጠኸኝ። እንደ እውነት ከሆነ እኔ በተሻለ እና በበለጠ ለልጆች ለቤተሰብ በማህበረሰባችንም እንደምናውቀው እናቶች የበለጠ ኃላፊነት የሚሰማቸው እንደመሆኑ መጠን ውዷ ባለቤቴ ናት የዚህ ዋናው አነሳሽ ማለት እችላለሁ። እርግጥ እናስብበት የነበረ ከዚህ ቀደም በልባችን ይመላለስ የነበረ ነገር ነበረ እና ቀደምም ተጠቀስ እንዳደረከው ይሄ የኮቪድ ወረርሽኝ ሲመጣ እንደ አሉታዊ ሁነትነቱ ብቻም ሳይሆን አያይዞ የፈጠራቸው ደግሞ መልካም እድሎችም አሉ። ይሄም ቤታችን ቁጭ ብለን ከልጆቻችን ጋር ስራችንን እየሰራን ጥሩ ጊዜ እንድናሳልፍም ረድቶናል እና በዚህ ጊዜ ቴክኖሎጂንም እንድንጠቀም ትልቅ በር ከፍቷል እና በአንድ ወቅት እንደምታስታውሱት ሀገራችን አስቸጋሪ ጊዜ ውስጥ እያሳለፈች ነው ያለችው ያለፉት ሁለት ዓመታት እና አንዳንድ ችግሮች ተከስተው ነበር፣ የፖለቲካ አለመረጋጋቶች እና እዚህም አገር ቤትም አንዳንድ ተቃውሞ ሰልፎች ምናምን ይደረጉ ነበር እና በዛ ነው አንድ ቪዲዮ አየን። እዚህ ሀገር የተደረገ ቪዲዮ የተደረገ ሰላማዊ ሰልፍ ላይ እና ልጆች፣ አዳጊዎች፣ ትንንሽ ልጆች የተሳተፉበት ሰልፍ ሆኖ ኢትዮጵያን ነው የሚያወግዘው። ኢትዮጵያ ዳውን ዳውን ይላሉ፣ አብረዋቸው ያሉ ወላጆች ደግሞ ይስቃሉ እና ይሄ በጣም አስደነገጠን ሁለታችንን። እውነት ለመናገር ቤተሰቦቻችን አገርን ስለመውደድ ህዝብን ስለማገልገል እንደው በብዙ አስተምረውናል ማለት እችላለሁኝ እና አዳጊ ልጆች፣ ንጹህ ትንንሽ ልጆች አገርን የሚያህል ህዝብን የሚያህል ነገር ይውደም የሚል ቃል ሲያወጡ፣ እንደገና አብረዋቸው ያሉ ወላጆች ደግሞ ይህን ሰምተው ሲስቁ ማየት ለእኛ በጣም አስደንጋጭ ነበረ። ስለዚህ እኔና ባለቤት የተነጋገረ እንዲህ እነዚህ አሁን ኢትዮጵያ ዳውን ዳውን ሲሉ የነበሩ ልጆች ኬትም አምጥተውት አይደለም ከአካባቢያቸው የሰሙትን ነው እና የእኛ ልጆች ስለ ኢትዮጵያ መልካም ነገር ባንነግራቸው ስለመጡበት ስለ ባክግራውንዳቸው በቂ እውቀት ባይኖራቸው ምናልባት ወጥተው እንደዚህ አይነት አሉታዊ ነገር ላይናገሩ ይችላሉ። በአደባባይ ግን ለኢትዮጵያ የሚከራከሩ ለህዝባቸው የሚቆሙ ልጆች ላይሆኑ ነው ማለት ነው። ስለዚህ እነዚህ ልጆች ላይ በዚህ ድሚያቸው መስራት ይኖርብናል የሚል ቁርጥ ውሳኔ ላይ ደረሰንና እንዳልኩ ቤት ውስጥ ነው ያለነው። ሰፊ ጊዜ አለን ለልጆቻችን ስለ ኢትዮጵያ አንዳንድ ጉዳዮች እንደውም በወቅቱ የህዳሴው ግድብን በተመለከተ በብዛት የሚነገርበት ወቅት ነበርና ለልጆቻችን ነገርናት። 3 ልጆች አሉን። ትልቋ የበለጠ የመረዳት እድሜዋ ስለደረሰ ለሷ ነገርናትና ምን ማድረግ እንደምትችል በዚህ እድሜዋ ስንነግራት በቃ እኔ ኢትዮጵያ አባይን ግድቡን በተመለከተ አንድ ነገር መስራት ፈልጋለሁ አለችና እሱን ሰራንና ያየነው ምላሽ በጣም ጥሩ ሆነ። እሷም ተበረታታችና ልጆቻችንን ስለ አገራቸው ማሳወቅ ለአገራቸው ተቆርቋሪ እንዲሆኑ ለማህበረሰባቸው ለወጡበት ህብረተሰብ ተቆርቋሪ እንዲሆኑ ማድረግ የምንችልበትን እድሜ ሳናባክን መጠቀም መቻል አለብን ብለን ካሰብን በኋላ እኛ ልጆች እናሰለጥናለን እናስተምራለን። ግን በማህበረሰብ ደረጃ ከፍ ያለ ፕሮግራም ይዘን መተን ብናሰለጥን ደግሞ እቺ ትንሿ ነገር ብዙ ሰውን መድረስ ትችላለች እንደ ኮሚኒቲ አቅማችንን ይዳብራል። ስለዚህ ለወዳጆቻችን ባክራባችን ላሉ ስናዋያቸው መልካም ሆኖ አገኙት። በዚህ መሰረት ጥንስሱ ይሄንን ይመስላል። ስለ ኢትዮጵያ ታሪክ ስለ ቋንቋችን እና ስለ ስነምግባር ስለ ኢትዮጵያዊ ጨዋነት መከባበርና መቀባበል የሃይማኖት የዘር የቋንቋ ልዩነት ሳናደርግ ሁሉም በኢትዮጵያዊነት በመልካም ስነምግባር የታነጸ ህብረተሰብ መፍጠር ይገባናል ከሚል በትንሹ የተጀመረ ነገር እግዚአብሔር ፈቃድ አሁን በጣም ትልቅ ደረጃ ደርሷል። ምናልባት ደግሞ ባለቤቴም ጨምረው ነገር ካለ ለሷ አድርል ልስጣት።
መልካም አመሰግናለሁ ዳግም። በርግጥ የምትጨምረው ነገር ይኖራል ብዙ ጥያቄዎችን በዝርዝር እናነሳለን። ዳግም እንዴት እንደተጠነሰሰ አጀማመራችሁ ምናልባትም ለዚህ ቀስቀስ የሆነውን የተለየ አጋጣሚ ጭምር ነው ያጫወተን። ብሌን ባለቤትሽ ጥሩ አድርጎ ሐሳቡን ያካፈለን ይሃል የቤቱ አለቃ ለዚህም ጉዳይ ዋናዋ እሷ ናት አብረን ብናስብም ብሏል። እንደ ጥሩ ባል ለባለቤቱ ከፍ ያለ ክብር የሚሰጥ መሆኑን ማሳይቶናል። 3 ልጆች ወላጆች ሆናችሁት በወጣትነት እድሜ ነው እንግዲህ ምሳሌነትም አለው። 3 ልጆችን ማሳደግ ምናልባት ኢትዮጵያ ካለው በጣም የተለየ ነው። ዛም ቀላል እንዳልሆነ እረዳለሁ። ይሄ ደግሞ የሙሉ ሰዓት ትኩረት የሚጠይቅ ስራ ነውና 3 ልጆች ያሳደጉ እንዴ ያሉ ጉዳዮችን እንዴት ማራመድ ይቻላል ታስረዱናላችሁ። ብሌን ግን በቅድሚያ በዚህ ፕሮግራም ውስጥ ያካተታችኋቸው ዝርዝሮች በጣም በርካቶች ናቸው። ጨቅላት አዳጊዎችን ህይወት ብቻ ሳይሆን ወላጆቻቸው ጭምር የሚደርስ ብዙ ጊዜ የሚጠይቁ ናቸው። እስኪ ዝርዝር ይለን እንዴ ያለ ትምህርት በዚህ ጊዜ እንዲሰጣል ይያልሽ?
አዎ አሁን ወደ ባለቤቴ የመነሻ ሐሳብ አርቆ ይሄ ነገር አስተነገጠኝ ያለው እንደው መነሻ ሆነ እንጂ ሐሳቡ ከጅምሩም የእግዚአብሔር ነው ይሄ ነው የማስበው። በፍጹም በኔ አቅም ወይ በሷ አቅም የሚጠነሰስም ካልኩሌት ተደርጎ ምንድነው ነው ተሰልቶም የሚሰራ ስራ አይደለም። ግን በውስጣችን የነበረው ነገር እንደው በቃ አሁን መጀመሪያ ነው ተብሎ እንደ ደወል ነገር ሆነለት። በጅምሩ የአማርኛ ታሪክን መንገር የጀመረው እንዳለው ያየነው ቪዲዮ አገርን ባንዲራን የሚያወግዝ ነገር ስለነበር እነዚህ ልጆች ስለ አገራቸው ማወቅ አለባቸው ከሚለው ሐሳብ ነው የተጀመረው። በ3 ሳምንት 4 ሳምንት ሳይሞላው አይ ይሄ ነገር አይበቃም ስለ አገራቸው ሲነገራቸው ቋንቋቸውንም ደግሞ መልመድ አለባቸው ወደሚለው ሄድን። በቅድሚያ ታሪክን የኢትዮጵያ ታሪክን ቀዳሜ ቀዳሜ በሳምንት አንድ ቀን ይማራሉ። በዛውም ባህላዊ ነገሮችን ምንድነው ባህላችን አገራችንስ ታሪኳ ምንድነው የሚለውን በዛ ማህል ግን አማርኛ ባንዴ ወደ 60 ሰው 70 ሰው ለተመዘገበው እና ይሄ ነገር ብዙ ሰው ፈላጊነት አለው ማለት ነው ብለን አራዘምነው ጊዜውን ወደ 100 ሰው ተመዘገበ እና ወደ 60 ልጆች የመጀመሪያውን ትምህርት ተምረው ጨረሱ። አማርኛውን ደግሞ ስናስተምር የአማርኛ ብቻ በቂ አልሆነም። ልጆቹ በትምህርታቸው እየተቸገሩ ነበር። ጊዜውም የኮቪድ ስለነበር እንደን በደንብ ያጠኑም ወላጆችም በደንብ ማስጠናት ወይ አቅሙ የለውም ወይ ጊዜ የለውም ስለዚህ የትምህርት እገዛ የሚያስፈልጋቸዋል ወደሚለው መረዳት ስንደርስ በጣም ጥሩ እንግዲህ የምናቃቸው ወገኖች ጓደኞች ሊረዱን ይችላሉ በዚህ እናስተምራለን ብለን ከመናገራችን በፊት ሁለት ነው ሶስት ሰው ነበር እና እዚህ ዛሬ ሶስት ሳምንት እንጀምራለን አለን። እስከሚጀምርለት ግን በየጊዜው ሰው በበጎ ፈቃደኝነት ይመጣ ነበር። እኔ ላስተምር እኔ ላስተምር ስለዚህ ቱታሪንግ ወይም ማስጠናቱ ፕሮግራም ሶስተኛ ፕሮግራም ሆኖ ተወለደ። ከዛ ግን ልጆቹ እየተማሩ ቋንቋቸውን እያወቁ ባህላቸውን ወጋቸውን እየታወቁ ግን ከወላጆች ጋር ደግሞ ብዙ ችግር እንደነበረ ይመጡ ነበር። ችግር ማለት አለመግባባት ልጆቹ ቤት ውስጥም ስለነበሩ ይሄ የልጅ አስተዳደግ ችግር ወይም የተግባቦት ችግር ነበረ። በዛ ምክንያት ብዙ አላስፈላጊ የሆኑ ራስ ማጥፋትን በማህበረሰብ ውስጥ እንዳሉ ስንሰማ ወላጆቹ መማር አለባቸው ልጆቻቸውን እንዴት አድርገው ማናገር ማሳደግ እንዳለባቸው ችግር ሲፈጠር ምን ማድረግ እንዳለባቸው ግን ችግሩ ከመፈጠሩ በፊት ደግሞ ጤናማ የሆነው በልጅና በወላጅ መሃል ያለውን ተባለና ይሄን ሐሳብ ደግሞ እግዚአብሔር ወደ ልባችን ሲያመጣው የወላጆች ስልጠና ክላስ አራተኛ ሆኖ ተካተተ። ቀጥሎ በቂ አልሆነም ወላጆቹ ተምረውን ግን ችግሮቹ ባጭር ጊዜ ብዙ ነበሩ። ስለዚህ ሳይኮሎጂስቶች የሰለሉብሮና አማካሪዎችን ፈልገን አግኝት በማህበረሰባችን ህዝባችን ልንረዳው ምንችለው እንዴት ነበር? እኛ ከቤት ነው ያለነው ልጆቹ ይሄን ያህላቸው ወላጆቹ ይሄን ነው ራስ ማጥፋት አለ አለመግባባት አለ ብዙ ፍቺ አለ በጊዜው ምንድን ነው ማድረግ ምንችለው ብለን ስንመካከር community counseling ወይም የእርስ በርስ ማለት as a professional counselor ወይም እንደ ሐኪም ሳይሆን በእነሱ እየተመከረን እኛ እየተማርን ወላጆችን ማስጠናት ችግር መፍታት ይቻላል እያሰለጠኑን እነሱን ማማከር የባሰ ነገር የከፋ ነገር ከሆነ ደግሞ ወደ እነሱ ማስተላለፍ የሚለው የካውንሲሊንግ ቲም ተቋቋመ። ይሄን አምስተኛው ሆነ ስድስተኛውና በቅርቡ ደግሞ የተፈጠረው ብርጅስ ይባላል። እሱ ደግሞ የጠፉ ልጆችን መፈለግ ነው። የጠፉ ማለት ከቤት ባንድን በሌላም ወጥተው ወይ በመቀጥ ወይ በስር ወይ በድራግ ወይ በወንጀል ተከሰው የጠፉትን ልጆች ወደ ቤተሰብ በመለስ በሚለው ስድስተኛው የፕሮግራም አካል ሆነ።
እንግዲህ ይህን ለሚከታተሉ አድማጮች እና ተመልካቾች በሁለት ወጣት ባልና ሚስት ማህበረሰባቸው አሰባስበው የጀመሩትና የሚሰሩት ስራ ሳይሆን ምናልባትም የአንድ አውራጃ የትምህርት ክፍል የሚሰራው ነው የሚመስለው። በጣም በርካታ ፕሮግራሞች ናቸው የተካተቱት። ማን ያስተምራል? እንግዲህ በርካታ ስራ ነው ያለው። ብሌን ካንቺ ልጀምርና ወደ ዳግም እንመለሳለሁ። ወጣት ወላጆች ስለሆናችሁ ደወጉ አቶና ወይዘሮ እያልኩ አልጠራኋችሁም። ምን ደስ ይላል የሚል ግምትም ይችላል። የሚመለከቷችሁም ተመልካቾቻችንም በሱ መንገድ መቀጠላችሁን የሚግባቡበት ይመስለኛል። ይሁም የሰራችሁ ስራ አንቱ የሚያስብል ቢሆንም በወጣቶች የተሰራ ሆኖን እንዲያመላክት ጭምር ነው። ትምህርት የማስጠናቱ የተለያዩ መደበኛ ትምህርቶች ልጆቹን በተሻለ ብቃት እንዲሳተፉ ለማድረግ የምታደርጉት አንዳንዴም ከደረሱበት ቀደም ያለውን ትምህርት የምታስተምሩበትን ማን ያስጠናል? የኢትዮጵያን ታሪክና ስነ ምግባርን፣ አማርኛ ቋንቋን፣ ቤተሰቦችን ማን ነው የሚያስጠናው? እነኚህ ቅድም የዘረዘርሻቸው በሙሉ በማን ነው እንዴት ነው ያስተባበራችሁት እነኚህንም አገልግሎቶች የሚሰጡትን?
ጥሩ ጥያቄ። በካቱሰሪንጉ ጀምር ዋናው ከአንደኛ እስከ 12ኛ ተማሪዎች ላሉት የትምህርት ገዛና ቀድሞ የማስተማሩን ትምህርት የሚያደርጉት አስተማሪዎች አሉ። ለምሳሌ አንድ አስተማሪ ቨርጂኒያ ውስጥ የምትሰራ አስተማሪ አለችን። ሌሎችም በየተለያየ ስቴት የሚኖሩ አስተማሪ ናት። አሞያዋ በመንግስት ትምህርት ቤት ተቀጥራ የሃይ ስኩል ሂሳብ አስተማሪ የዲፓርትመንቱ ዋና ኃላፊ ናት። እሷ ይህንን በማስተባበርም በዚህ ፕሮግራሙን በደንብ የምትሳተፍ እህታችን ናት። ሌሎችም እንዲሁ በተለያየ ስቴት ውስጥ ያሉ አስተማሪዎች አሉ። ዲፓርትመንት ሄድም ባይሆኑ አስተማሪዎች አሉ። ሌላ የኮሌጅ ተማሪዎች አሉ። የሃይ ስኩል ተማሪዎች አሉ። ከየእድሜው ነው። እሱንም ሆን ብለን ያደርግ ነው። ምክንያቱም ይሄ የኮሌጅ ተማሪዎች ኃላፊነት ብቻ ወይም አግብተው የወለዱ እናቶች ብቻ ሳይሆን የምንቀባበለው ኃላፊነት ነው። ይሄ እግዚአብሔር ፈቅዶ በእኛ ቢጀመርም የኛ ነገር አይደለም፣ በእኛ የሚቆምም አይደለም። እኛ ኖርንም አልኖርንም ኢትዮጵያናት ኢትዮጵያኖች ሊሰሩት እርስ በርሳቸው ሊሰሩት ሊያሰፉት የሚችሉት ነገር የኛ መኖር ለውጥ አያመጣም። በዚህ በኢትዮጵያኖች አይደለም የሚቀጥል ነው፣ ወደ አፍሪካኖችም ከዛ ወደ ሌላ ማለት ነው። ሶ ሲዋቀር ሐሳቡ ዩ ኖ አንድ እናት ባትችል የኮሌጅ ተማሪው ከዛ ደግሞ ከስር ያለው ሃይ ስኩል ከዛ ደግሞ ከሚድል ስኩል የሚመጣው ተማሪ የተቀባበሉ ኃላፊነቴ ነው ግዴታዬ ነው የሚለውን እንዲወስድ የሚያደርጉት ነው። ሶ ቱታሪንጉ በዛ መልክ ይሄዳል። የአማርኛ ትምህርቱን ለሆኖ በዋናነት እኔ ነኝ ማስተምረው። ሌላ አጥሩ አማርኛ የሚናገር ልጅ አግኝቼ በደንብ ቋንቋውንም ባህሉንም የሚያውቅ እሱም እንደዚሁ ያስተምራል አብሮኝ። ግን ተጨማሪ ሰዎች አሁንም እንፈልጋለን። ብዙ ተጠቃሚ ወላጆች ስላሉ የሚፈልጉ የኢትዮጵያ ታሪክና ባህልን እናስተምር። ማስተማሪያውን ባለቤቴ ነው በብዛት ፈልጎ የሚያዘጋጀው። እኔ ከልጆች ጋር የመግባባትና አብሮ የመዋል ብዙ ጊዜ ለ14 ዓመት ያህል አብራቸው ስላጠፋሁ በሰንበት ትምህርት ከልጆች ጋር በደንብ ስለምግባባ ለማስተማሩ እኔ እንዲሁ ፍጩ እያስተምራለሁ። ግን የሚያዘጋጀው እሱ ነው። ትምህርቱን ከኔ የበለጠን ባህልና ወጉን በደንብ ስለሚረዳ አንዳንዴ ብዙም ያስረዳኛል እኔንም እና በዚህ መሀል አስተማሪ ነው። እንግዲህ የወላጆቹን ትምህርት ወላጆች በየ15 ቀኑ የሚማሩትን የሚያስተምሩት በዋናነት 50 ዓመት በትዳር የቆዩ ባለትዳሮች አሉ። በካውንስሊንግ የሰለጠኑ የካውንስሊንጉንም ኮርስ ወስደው የጨረሱ ስራቸው ይሄ ነው። በነጻ ማማከር ነው። ይህንን እንደ በጎ አድራጎት በተለያዩ ቦታ እየተጋበዙ የሚያደርጉ ናቸው። በዋናነት እንደሱ ያደርጋሉ። ግን በተለያየ ጊዜ ደግሞ ቅድም ያልኩን ሳይኮሎጂስቶች ዋና ስራቸው የሆነውን እነሱን እንጋብዛለን። ሌሎች እናቶችን እንጋብዛለን። ትዳራቸው የተፋታ ባለትዳሮችን እንጋብዛለን። ይህንን ማህበረሰባችን ለተለያዩ ሰዎች ሊማሩት የሚችሉትን ብዙ የሚጠቅሙ እንላቸው እነሱ ያስተምራሉ። ከዛ በታች ግን እነዚህ ካውንስለሮች ስር ካውንስሊንግ የሚሰሩ ደግሞ ሳይኮሎጂስቶች ሆኑ ካውንስሊንግ የሚሰሩ ቢሄቪራል ቴራፒስቶች አሉ። ካውንስሊንግ የሚሰሩ ሌሎች በተለያዩ ፊልድ የሚሰሩ እነሱ ሙያው ላይ ያሉት ሰዎች ናቸው እዚህ ላይ የሚሰሩት። ያው እኔ ሰፖርት ነው የማደርገው ብዙም እዛ ውስጥ ኢንቮልቭ አላደርግም። Bridges የመጨረሻው እሱም ከካውንስሊንግ ቲም ውስጥ የተወጣጣ ነው። እኔ እዛ ውስጥ የገባሁት ከወጣቶች ጋር በብዛት ልጆችና ወጣቶች ጋር ጊዜ ስለጠፋ ሪሌት ማድረግ ኢዝሊ ከእነሱ ጋር እችላለሁ በሚል ነው። ግን ለሳይኮሎጂና ለእውቀቱ ዋናውን እነሱ ናቸው የሚሰሩት። ይህን ይመስላል ጊዜ በሰፊ
ግርም ነው። እንግዲህ ቀደም ብዬ እንደጠቀምኩት በጥቂት ሰዎች ሁለታችሁ ይበልጡን ኃላፊነት ወስዳችሁ የጀመራችሁትና አሁንም ኃላፊነቱን ወስዳችሁ የምትመሩት በዚያ ላይ ወጣቶችንም ወላጆችንም ማሳተፍ የምትሞክሩበት የማህበረሰብ ስራ ሳይሆን በተቋም ደረጃ የሚሰራ የሚመስል ነው። ለዘለቄታው ኮዲው ማሰባችሁን ብሌናጫው ተሽናል። እኛም ያጥኑንም እኛም እንሻ ብንሆንም ከኛም በላይ እንዲያል ለዘለቄታውም መሰረት እንዲጥል እንፈልጋለንና በዛ መንገድ እየሰራን ነው ማለትሽ መልካም ነው። ዳግም ወደ አንተ ልምጣ። ምናልባትም በተወሰነ ደረጃ ስለራሳችሁንም ብታጫውቱን በዚህ ሰዓት የሚከታተሉ አድማጭ ተመልካቾቻችን በእያሉበት ሆነው እንዲህ ያለውን መልካም ጅምር እነሱም ማበረታቻቸውን ሊረዱ በሚችሉበት መንገድ ማቋቋም ይችላሉና ምን አይነት ፈተናዎች ገጠሟችሁ? እንዲህ ያለ ነገር ተጀምሮ ሁሉም ነገር እንደፈለጋ አይሄድምና ምንም እንኳን ባጭር ጊዜ ውስጥ ለዚህ ያህል ስኬት ብትበቁም ምን ነት ፈተናዎች ነበሩ? ምናልባት እንደው በቀላሉም ተወጣጣቸው ቢሆን ሌሎችን ሊያደናቅፉ ይችላሉ። እንዲህ አይነት ነገሮችን ማሰብ ስትወጥኑ አብሮህን እዩ የምትሉት ካለ በተጨማሪም ደግሞ እናንተ ሳታዩት ከጀመራችሁ በኋላ የደረሳችሁበትም አይነት ፈተና ካለ ሌሎች ከወዲሁ እንዲያዩት የሚረዳ እስኪ አጫውተን ምንድናቸው እንደ መሰናክል የምትላቸው?
አመሰግናለሁ በድጋሚ። እንግዲህ አንድ ስራ ሲሰራ ራሱን የቻለ ፈተናዎች ወይም ችግሮች ይኖራሉ። አሁን እንደተከስከው አሁን የኛ በዚህ ስራ ውስጥ መሳተፍና ፊት ለፊት የምንታየው እኛ ብቻ መስሎ እንዳይታይ ቀድመን እሷ እንደተከሰችው የተለያዩ ሰዎች ገዛና ድጋፍ አድርገውልናል። አንዳንድ ጊዜ የተነሳንበትን አላማ ካለመረዳት የተነሳ ሰዎች ጥቅም ፈልገን የጀመርነው ስራ መስሏቸው የድጋፍ ጥያቄያችን ይሄ በበጎ ፈቃድ ለማህበረሰባችን የሚሰጥ አገልግሎት ነው እና ያንን ካለመቀበል ጥርጣሬ ተፈጥሮ አልፎ አልፎ ሪጀክሽኖች ያጋጥማሉ። ግን በብዛት ያጋጠመን በቀና ልብ ለማህበረሰባችን የሚሰጠውን ይህን አገልግሎት ለመደገፍ ተነሳሽነት ያላቸው ሰዎች ናቸው በብዛት ያጋጠመው። ሌላው ግን ትልቁ ቻሌንጅ ያው የሶስት ልጆች ወላጆች እንደመሆናችን እንኖርበትንም ስራ እየሰራን በጎን የምናደርገው ስራ ስለሆነ ትንሽ ከስራና ልጆች አስተዳደግ ጋር ጊዜን በአግባቡ የመጠቀም ትንሽ ፈተና አጋጥሞናል። አሁን ልጆችን አስተኝተን ወይም የሚገባቸውን ስራ ከሰጠን በኋላ ባለችን ጥቂት ጊዜ ነው እነዚህን ስራዎች የምንሰራውና በጣም ጊዜ የሚሻማ ከመሆኑ የተነሳ አንዳንድ ጊዜ ቁጭ ብለን እንነጋገራለን። ህብረተሰቡን እናገልግል ማለታችን በጎ ሆኖ ሳለ አንዳንድ ልጆቻችንን ተገቢ ጊዜ አልሰጠናቸውም ወይ ብለን ለራሳችንን እንጠይቅበት ነገር አለ። እርግጥ የምናደርጋቸው ነገሮች አብዛኛውን ያሳትፏቸዋል ልጆቹ ነው። ግን ለልጆች የሚሆን ኳሊቲ ጊዜ አለመስጠት ትንሽ እንደ ቻሌንጅ የሚቆጥረው ነገር ነው። ግን እሷ ይህንን ስራ በምትሰራበት ጊዜ እኔ ከልጆች ጋር ሆናለሁ፣ እኔ ልጆችን በሚይዝ ጊዜ እሷ ስራዎችን ሰራች። እንደዚህ እያለን እየተደጋገፍን ለማሸነፍ ችለናል። ግን ትልቁ ቻሌንጅ ከኑሮ ጋር ያው የዚህ ሰሜን አሜሪካ ኑሮ ይታወቃል፣ በአውሮፓም በአሜሪካ እንደ ኢትዮጵያ በቤተሰብ በስፋት የተከበብን ብዙ አማራጮች ያለን አይደለንም እና ካለችን ጊዜ ቀንሰን ነው ይህንን ስራ ለማስኬድ የምንጥረው እና ይሄ አንዱ ተግዳሮታችን ነበረ። ግን በጣም ብዙ ቅን ልቦች፣ በጣም ማህበረሰባቸውን የሚወዱ ለመተባበር ያለምንም ክፍያ ያለምንም ተጨማሪ ድጋፍ ይሄንን ስራ ደግፈው ትከሻ ለትከሻ ይዘን እንድንሄድ ያደረጉ በጣም መልካም ወዳጆች እና ጓደኞች ስላሉን በዛ ምክንያት ስራው እስካሁን ድረስ ቀጥሏል። እና እሷዚህ ብንታይም ከኋላችን የማይታዩ በጣም በርካታ ወገኖች አሉን እና በዚህም በጣም ደስተኛ ነኝ። ለአሁንም በእርግጥ ላመሰግናቸው እወዳለሁ።
መልካም ብሌን፣ የቤተሰብን ነገር ትንሽ ከፋ አድርገን እንጫወት። ትልቋ ልጃችሁ በተለይ በህዳሴ ግድብ ጊዜ የሚሰሩ ቪዲዮዎች ላይ ታሪኩን እንድታጠና የእሷን ስሜት እንድትናገር ያደረጋችሁትን ቅድም ዳግም ገልጾ ነበር። እንደተረዳሁት ሶስቱም ጨቅላ ህጻናት ናቸው ያሏችሁ። በምን አይነት ሁኔታ ውስጥ ምን አይነት ልጆች እያሳደጋችሁ ይሄን እንደምትሰሩ እስኪ ተመልካቾች እንዲረዱቻችን። ትልቋ ልጃችሁ እድሜዋ ስንት ነው? ማን ትባላለች? የቀሩት ሁለት ልጆቻችሁ?
ትልቋ ልጃችን መና ዳግም ትባላለች፣ የሰባት አመት ልጅ ናት። ሁለተኛዋ ልጃችን ቤተልሔም ዳግም ትባላለች፣ ስድስት አመቷን ባለፈው ወር አከበረች። ትንሿ ሶስት አመቷ ነው፣ ሀና ዳግም ትባላለች። ሶስቱም የተለያየ ማንነት ነው ያላቸው። የሚገርመው ትልቋ በጣም ገራገር፣ በጣም የዋህ፣ ለሰው የምታዝን ናት። ሁለተኛዋ በጣም አስተዋይ፣ በጣም ነገሮች የምታመዛዝን አስተዳዳሪ ናት። ሶስተኛዋ ደግሞ በጣም ሰጪ ናት። በጣም ተጫዋች ሰጪ፣ በቃ ነፃነት አይሆንስ ናት። እና በጣም እግዚአብሔር ረድቶናል፣ ባርኮናል በልጆቻችን። እንግዲህ ከእነሱ ጋር ሆነን ነው የምናገለግለው። ከልጆች ጋር ማገልገል መጀመሪያ ፈትኖናል፣ ግን እንደውም በረከት ሆኖናል ነው የምለው። እኔ ብዙ ተምሬያለሁ ይሄ ፕሮግራም እኛን እግዚአብሔር በዚህ መሀል አስቀመጠንና፣ ግን ለእኔ ብዙ ተማርኩ እንደ እናት። ለካ ብዙ ማላቀው ነገር አለ። ለሌሎች ብለን የጀመርነው ነገር እኔን በጣም ሰርቶኛል፣ ልጆቼንም እንደዛው። በቃ ስንወለድ ብቻ እናትነትን ተምረን አንወለድም፣ አባትነትንም እንደዛው እንዲሁ ነው የምንወልደው። እና ለካ እንደሱ አይደለም ልጅ ያለበት በእውቀት በጥበብ በብዙ ትግስት ነው። እና እኔም ብዙ ቀይሮኛል ብቻ ሉላ ይሄ ነገር ከነሱ ጋር ነው የምናገለግለው።
አድማጮች፣ ከአዲሱ አመት እንግዶች ከሁለቱ ወጣት ባልና ሚስት ዳግም ሉሉና
ብሌን ሀዲስ ጋር የጀመርነው ቆይታ አልተቋጨም። የጠፉትን መፈለግ በሚል የጀመሩትንና በእንግሊዝኛው አጠራር ብሪጅ ወይም ድልድዮች የሚል ስያሜ የሰጡትን ልዩ መርሃ ግብራቸውን ጨምሮ
በቪዲዮ የተደረገውን የዚህን ቃለ ምልልስ ጭብጦች ሙሉውን ወጋችንን በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
በመርሃ ግብሮቹ በመሳተፍ ላይ ካሉ ሌሎች አባላት፣ የአገልግሎቱ ተጠቃሚ ከሆኑ ወላጆችና እንዲሁም ልጆቻቸው አንዳንድ ድምጾችንም በቀጣይ ፕሮግራማችን እናሰማችኋለን። ለአሁኑ ግን ሁለቱን እንግዶቻችንን ዳግምና ብሌንን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
ደርሶ እንደ አዲስ ማነጋገር
የመንግስታትና የሚሊዮኖችን ትኩረት መስረቁ ብቻ ሳይሆን
በጥቂቱም ቢሆን ቀድሞ የምናውቀውን ወደ መሰለ ያናኗር ዘይቤ
በእንግሊዘኛው አጠራር the new normal የሚሉትንና አንድን ቀውስ ተከትሎ የሚመጣን አዲስ ነገር ግን አብሮ የሚሰነበት የማህበረሰብ አኗኗርና የምጣኔ ሀብት ይዞታ የመሳሰሉ ገጽታዎች የሚያሳይ የተለየ ሁኔታ
ወደ መሰለ አቅጣጫ ማቅናት ይዞ የነበረውን የህይወት መንገዳችን
በኢትዮጵያ ያለው መቼም የተለየ ነውና የብዙዎችን ህይወት እየቀጠፈ ቢሆን ያሁኑ ካላስገደደ በስተቀር በብዙዎች ልተኝነት ጭምር ገና ድሮ የቀድሞውን መስሎ ነበር ማለት ይቻላል።
ለሁሉም ታዲያ በተቀረው ዓለም ይህ ዘረመሉን የለወጠ ኦሚክሮን የተባለ አዲስ የኮሮና ቫይረስ ዝርያ ከከሰተው አሳሳቢነትና ከደቀነው አደጋ አንጻር ሲታይ ዳግም 2020ን ሊመስል ምንም አልቀረው ያሰኛል።
በተለይ በጥርፊያ ተዛማችነቱ በአጭር ጊዜ ውስጥ ብዙዎችን ተጋላጭ ማድረጉ ሌላው ለየት ያለ ገጽታው ነው።
ለመሆኑ ይህ ሁሉ ኮሮሽኙ የስካውን አካሄድ አንጻር ሲታይ ምን ማለት ነው? ቀጣዩስ ምዕራፍ ይታወቅ ይሆን? ወረርሽኙ አሁን ያለበትን ሁኔታ ጨምረን አጠቃላይውን የአምስተኛውን ማዕበል ገጽታ እንፈትሻለን።
የረቂቅ ተሐዋስያን ምርምር ባለሙያ ጋብዘናል። ዶክተር ሰላለም ኃይሉ መኩሪያ ይባላሉ።
በዚህ በዩናይትድ ስቴትስ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የተላላፊ በሽታዎች ሞለኪላር ኤፒዴሞሎጂ ላብራቶሪ ተባባሪ ዲሬክተር ናቸው። ዘላለም ኃይሉ መኩሪያ በቅድሚያ ለአውሮፓውያን የገና በዓል እንኳን በሰላም አደረሰው።
እንኳን አብሮ አደረሰን አሉላ።
ምንነጋገርበት ቀደም ብለን በመግቢያችን ያስተዋወቅ ነው የኮቪድ-19 ይልቁንም ደግሞ ዘረመሉን የለወጠው አዲሱ ዝርያ ኦሚክሮን አሳሳቢነቱ ጨምሯል። ሁሌም ያሳስባልን ነበር። ከቀናት ወደ ቀናት በከፍተኛ ፍጥነት እየተዛመተ መሆኑ ነው የተዘገበው። ቤተሰብ ተሰባስቦ የሚያከብረው የገና በዓል የወትሮ ጠባዩን በያዘ መልኩ አይደለም እየተከበረ ያለው። በዚሁ ስጋት ሳቢያ በዩናይትድ ስቴትስ ከፍተኛ ውጥረት ፈጥሯል። ጣሊያን ለሶስተኛ ተከታታይ ቀን አዲስ የኮቪድ-19 ተጋላጮች ሪከርድ አስመዝግባለች።
አሁን እኔና እርሶ ይህን ቃለ ምልልስ ከምናካሄድበት የዛሬዋ የገና ዕለት አስቀድሞ የነበሩ ከተለያዩ አካባቢዎች የሚነሱ በርካታ የመጨረሻ ሰዓት የጉዞ በረራዎች ተሰርዘዋል።
ከ5700 በላይ በረራዎች መሰረዛቸው ነው በዚህ ሰዓት የተዘገበው። በብሪታንያ ተመሳሳይ ነገር ይታያል። ከተጠበቀው ውጪ እየሄደ ይመስላል። ምንድን ነው የሚታየው?
ልክና ሀሉላ እንግዲህ ይሄንን አነጻጽሮ ለመናገር ያህል ከዚህ በፊት የነበሩ የኮሮና ቫይረስ ልውጥ ዝርያ ያላቸው ወይንም ዘረመላቸውን በመንመለከት ጊዜ ያላቸው ኮቪድ-19ን የሚያመጣው ቫይረስ አይነቶች የተወሰነ ባህሪ ነበራቸው። ከውሃን ከተባለው ስትሬን ከተነሳ ጀምሮ በአብዛኛው የምናየው የነበረው አንደኛው ስፓይክ የሚባለው ጅል በአማርኛ ስም ስለሌለው ላይ ከ10 በላይ የሚሆኑ ሚውቴሽኖች በተለያዩ እነዚህ ዝርያቸውን በለወጡ ቫይረሶች ላይ አይተን ነበር። ይሄ ኦሚክሮን የሚባለው ሲመጣ ግን የታየው እዛ የታወቀው ጅል ላይ ከ30 በላይ ለውጦች አምጥቷል። ያንን ብቻ በማየት ሳይንቲስቶች ጥንቃቄ የተሞላው መልእክቶችን ሲያስተላልፉ ነበር። እዛ ይሄ ስፓይክ የተባለው ጅል ላይ የሚመጡ ለውጦች በአብዛኛው ቫይረሱ ከአንድ ሰው ወደ አንድ ሰው የሚስፋፋበትን ፍጥነት እንዲሁም ለመከላከያ የምንወስዳቸው ቫክሲን እንዲሁም ፐብሊክ ሄልዝ ሶሻል ሜዥር የሚባሉት ላይ ምን አይነት ተጽዕኖ ያመጣል የሚለውን ነገር አጥንቶ ጊዜው እስኪፈቅድ ድረስ ጥንቃቄ የተሞላው መልእክት እንዲተላለፍ ተደርጓል። በዛም እንደምታየው ብዙ ነገሮች ሪኮንሲደር እንዲደረጉ በበዓል ዙሪያ ተገናኝተን የምናደርጋለን። ቸው ግንኙነቶች ጥንቃቄ የተሞላ እንዲሆኑ እየተመከረ ነው። ከዘረመል ጥናት ተነስቶ የተወሰነው የተሰጠው አስተያየት እንዲሁም አሁን በሆስፒታሎች በሚገኘው ዳታ እንዲሁም ከዛ በኋላ በወጡ ጥናቶች እየተደገፈ አሁን ይሄ ኦሚክሮን የሚባለው ከዚህ በፊት ሲተላለፍ ከነበረው ዴልታ ከሚባለው ቫሪያንት ጋር ስታነጻጽረው በጣም በፍጥነት መስፋፋት የሚችል መሆኑ ታይቷል። ስለዚህም ጥንቃቄ እንዲደረግ በከፍተኛ ሁኔታ ይመከራል። እንደምታስታውሰው ይሄ አዲሱ ኦሚክሮን የተባለው ልውጥ ቫይረስ እንግዲህ ታንክስጊቪንግ ከመሆኑ ከአንድ ሳምንት በፊት ነው እና የመጣው ብዙ ነገሮች ስቲል እየተጠኑና እየታወቁ ናቸው ያሉት። በእርግጠኝነት ግን መናገር የሚቻለው ከዚህ በፊት ከነበረው ዴልታ ከሚባለው ዝርያ በጣም በፍጥነት መባባስ መሰላለፍ እንደሚችል በእርግጠኝነት መናገር ይቻላል።
ዶክተር ዘላለም እንግዲህ በፍጥነት የሚዛመት መሆኑ አብሮ የሚያመጣቸውም ጠንቆች በጥንቃቄ እንዲታዩ ይጋብዛል። እንዳሉት የማይታወቁ ነገሮች አሁንም ብዙ ናቸው። በአንድ በኩል የመያዝን ይሃል የከፋ አደጋ አይዳርግም የሚል ተስፋ የሚሰጥ ነገር በአንድ በኩል ይስማል። በሌላ በኩል ደግሞ ክትባት ወስደውም ሌላ ቀርቶ ማጠናከሪያ የሚባለውን ክትባት ከወሰዱ በኋላ እንኳን ለቫይረሱ መጋለጣቸው የተረጋገጠ ብዙዎች ሆነዋል። ቴራፒቲክ የሚባሉት እንደ ህክምና በሌሎች የቫይረሱ ዝርያዎች ጥቅም ላይ ውለው ውጤታማ የነበሩት እነሱንም እያመከነ ሄደበት ሁኔታም ተዘግቧል። ይሄ ሁሉ ስለዚህ ቫይረስ ማቆሚያ ስላልተበጀለት ወረርሽኝስ ምን ይነግረናል?
በጣም ጥሩ። አይ ቲንክ ተደጋግሞ የተነገረ ነገር ይሄ የቫይረሱ ዝርያ አርኤንኤ ቫይረስ የሚባል አይነት ቫይረስ ነው። እነሱ ደግሞ ጸባያቸውን በመቀየር በጣም የታወቁ ናቸው። ሶ ይህንን በሚያጠኑ ተመራማሪዎች ዙሪያ ይሄ የመለዋወጥ ባህሪ ተደጋግሞ ሊመጣ እንደሚችል ይታወቃል ወይም ይገመታል ከዚህ በፊት ከተጠናው ጥናት። ግን ደግሞ ይሄ ችግር በአንድ ሀገር ደረጃ ወይንም ደግሞ በአንድ ህብረተሰብ ደረጃ የሚከናወን ብቻ ሳይሆን ሙሉ ዓለምን ያንቀሳቀሰ ኢፈርት ይጠይቃል። ምክንያቱም አንደኛ እንደ መፍትሄ የሚጠቆመው የዚህን ቫይረስ የመዛመት አቅም መቀነስ ነው። ያን ሊያደርግ የሚችለው እንግዲህ ብዙ ጊዜ እንደተነገረው ክትባት ነው። ክትባት ደግሞ በአሁኑ ሁኔታ እየተሰራጨባቸው ያሉ ሀገሮች በጣም ሊሚትድ ናቸው፣ አቅም ያላቸው ሀገሮች ናቸው። ስለዚህ በክትባቱ ዙሪያ ይሄ አሁን ቫክሲን ኢኩዊቲ የሚባለው እንደዚህ አቅም ያነሳቸው ሀገሮች ዙሪያ በስፋት ማዳረስ ካልተቻለ ይሄንን ነገር ለመቆጣጠር አዳጋች እንደሚሆን እገምታለሁ። ምንም እንኳን አሜሪካን ሀገር በብዛት ሰው ይሄንን ክትባት ማግኘት ቢችል ኢትዮጵያ ውስጥ ሰው እስካላገኘ ዩጋንዳ ውስጥ ሰው እስካላገኘ ድረስ ስቲል የአሜሪካ ችግር መሆኑ አይቀርም ማለት ነው። ኮሮና ቫይረሶች በባህሪያቸው እንደሚቀያየሩ እንደዚህ አዲስ ዝርያዎች በሚመጡ ጊዜ የመጀመሪያ የሚያስደነግጠንና ምን ጠይቀው ጥያቄ ምንድነው? እስከዛሬ የሰራንባቸው የመመርመሪያ እና የመከላከያ መንገዶች ይሰራሉ ወይ ተብሎ ነው የሚጠየቀው። አሁን ኦሚክሮን ሲመጣ ከዚህ በፊት ለዴልታ ለአልፋ ለሌሎችም ቫሪያንት እንደተቀመበት የነበረው መመርመሪያ ይሰራሉ ወይ? ያም በፍጥነት እንግዲህ በአንድ ሳምንት ሳይንቲስቶች ተረባርበው ቼክ ማድረግ ይችላሉ። ደግነቱ አሁን ኦሚክሮን በሚባለው ቫሪያንት እስካሁን እነዚህ የመመርመሪያ መንገዶች ላይ ብዙ ተጽዕኖ አላመጣም። ስቲል ያሉን መመርመሪያዎች ለዚህኛውም ልውጥ ዝርያ ያለው ቫይረስ መመርመር ይችላሉ ማለት ነው። ስለዚህ ይሄንን ቫይረስ ሪጭ መቆጣጠር እንችላለን ማለት ነው። ለዛም ነው የመሰራጨት ኃይሉን በትክክል ማስላት የሚቻለው። ከዛም ተነስቶ ደግሞ አሁን ሲሰጥ የነበሩትን አይነት የጥንቃቄ መፍትሄዎች እንድንወስድ ምክር ይሰጣል። ሁለተኛ ደረጃ ደግሞ ሰውን ሊያሰጋው የሚችለው ነገር ክትባት ወይንም ደግሞ ከዚህ በፊት ኢንፌክትድ የሆነ ሰው ራስ መከላከያ አለኝ ብሎ የሚያምን ድጋሚ ሊያዝ ይችላል ወይ የሚል ስጋት ይመጣበታል። እንግዲህ የዘረመል የሚመረመሩ ሰዎች የዚህን የኦሚክሮንን ሚውቴሽን ሲያዩት በጣም የሚያጠራጥር ነገር አለው። ምክንያቱም ቀደም እንደተናገርኩት ከ30 በላይ ለውጦች አሉትና እነዚህ ለውጦች ደግሞ ከዚህ በፊት የነበረውን የመከላከል ኃይል አልፎ ለመሄድ ያስችለዋል ወይ የሚለውን ጥያቄ ያስነሳል። ይሄንን በእርግጠኝነት ለመመለስ የላብራቶሪ ስራዎች ያስፈልጋሉ። አሁን ባለው ደረጃ ግን የሚታየው ነገር አትሊስት ቡስተር ሶስተኛውን ክትባት ያገኘ ሰው እነዚህን አትሊስት ሆስፒታል ውስጥ ከመግባት እንዲሁም ከመሞት ራሱን መከላከል እንደሚያስችል ያሳያል። ስለዚህ ከ2020 በነበረው ጋር እንኳን ባነጻጽረው አሁን በጣም የተሻለ ቦታ ላይ ነን። ምክንያቱም መመርመሪያዎች አሉን፣ የሚሰሩ አንዳንድ ቴራፒውቲክስም እንዳሉን እናቃለን ብያምናለሁ።
መልካም ዶክተር ዘላለም፣ ምናልባት በተከታይ የማነሳውንም ጥያቄ በከፊል ነካክተውታል። የወደፊት አቅጣጫውን የሚመለከተው መጨረሻው ጥያቄ እናድርግና አሁን ያነሷቸው ካለፈው አመት ጋር በንጽጽር በርካታ የክትባት አማራጮች ያሉበት በሕክምናም ደረጃ ለጥቅም የሚሉ የሰሩም አሁንም በስራ ላይ ጥቅምም እየሰጡ ያሉ ኦሚክሮንንም ለማከም ይረዱ ያሉ የሕክምና ዘዴዎች በቅርቡ የተዋወቀው የፋይዘር መድኃኒትን ጨምሮ አዳዲሶችም እየመጡ መሆናቸው ተስፋውም ያንኑ ያህል ትልቅ መሆኑን ገልጠዋል። የወደፊቱን አቅጣጫ እንደው በወሳኝነት አቅጣጫውን የሚወስኑት ብዙ ምክንያቶች ናቸውና ከግለሰቦች ምግባር፣ ክትባት፣ ቅድም የነሷቸውን ጨምሮ እንደው የትኞቹ ጎልተው ይታዩታል? እነኚህ ቁልፍ ናቸው ለሀገርም ለግለሰቦችም ለህዝብም በየደረጃው በዚህ መንገድ ይታያል የሚሉት ካለ የዛሬው ውይይታችን መቋጫ እናደርገው።
ልክነ አይ ቲንክ በግለሰብ ደረጃ እያንዳንዳችን ልናደርገው የምንችለው ነገር ይኖራል። ያም ምንድነው ክትባት ማግኔት የሚችል ሰው በሙሉ በተመከረው መንገድ በመሄድ ይሄንን ክትባት መውሰድ ከበሽታው ጋር ያለውን ትግል እንደመደገፍ፣ ከዛ በተጨማሪ ደግሞ ከአንድ ግለሰብ በላይ በድርጅት ወይንም ደግሞ በመንግስት ደረጃ ሊደረጉ የሚገባቸው ነገሮች አሉ። ይሄም የክትባቱን አክሰስ በተለይ እንደ ኢትዮጵያ ላሉ ሀገራት እንደ አፍሪካ ላሉ አህጉራት እንዲዳረስ የምናደርገው ጥረት ወሳኝነት ይኖረዋል ነገሮቹን ለመቆጣጠር። ከዚህ በተጨማሪ እንግዲህ ከዚህ በፊት እንዳየነው አሁንም እንደሚታመነው እንደ ሶሻል ዲስታንሲንግ ወይንም ደግሞ ማስክ ማድረግ በጣም በቀላሉ በእጃችን ላይ ያሉ መፍትሄዎች ስቲል ወሳኝና እነዚህ በክትባት ዙሪያ ያሉ ነገሮች እስኪስተካከሉ ድረስ ልንቆይባቸው ልንጠቀምባቸው የምንችል መንገዶች ናቸው። ስለዚህ ሰው ስፔሻሊ በዚህ ሆሊዴይ ሲዝን ደግሞ በጣም ብዙ ትራቨል ይኖራል፣ ከዛም በተጨማሪ ከቤተሰብ ጋር መገናኘት ይኖራልና አስፈላጊውን ጥንቃቄ በማድረግ ራስን መጠበቅ ይኖርበታል የሚል እምነት ነው ያለኝ።
መልካም አርሶ እንዳሉት ሁሉ በኋላ የሚመጣውን ሀዘን ለመከላከል ዛሬ ከደስታችን ብንቀንስ ይሻላል ይያሉ ነው ዶክተር ዘላለም። እንዲህ ያለ ፈታኝ የሆነ ሁኔታ ዓለምን በገጠመበት እና የተለየ ትኩረት በሚሰጥበት ሂደት ውስጥ የፈተናውን ይሃል በመርምር በዚህ ስራ ውስጥ መጠመዶ ወጣት የመርምር ሰው ነውትና ወደፊት በዓለም የሚነሱ ወረርሽኞችን ራሱ አቅጣጫ ለማየት በሚያስችል ደረጃ ብዙ አዳዲስ ነገሮች የምትማሩበት ሂደት እንደመሆኑ በሌላ አጋጣሚ ያን ሂደት ራሱን የሚያዩበትን እንደ ወጣት ተመራማሪ እርሶን መሰል ወጣት በመርምር ስራ የሚሳተፉ ወይም ሳተፍ ፍላጎትና የትምርት ክትትል ያላቸው ቁም ነገር የሚገበዩበት ውይይት በሌላ ፕሮግራም ለማድረግ ቀጠሮ እናያዝና
ከቤተሰብ ጋር ወደሚያሳልፉት የበዓል ዝግጅት ልመልሶ። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም እኔም አመሰግናለሁ አሉላ።
አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ እያገባደድን ላለነው 2021 መጨረሻ ያስተናዳውን ቅንብር ይዞ ብቅ ይላል።
መሸኮ መሸኮ ብሎ ነበር ግርማ ነጋሽ ልክ የዛሬ 60 አመት የኔ ሐሳብ የተፈኘውን ዘፈኑን በ1954 ዓመተ ምህረት መሆኑ ነው በኢትዮጵያ ብሔራዊ ቲያትር የተጫወተው። 60 አመት ሆነው ግርማ ይህን ዘፈን የተጫወተው በ18 አመቱ ነው እንደሚናገረው። የዛሬ ወር አካባቢ በአንድ ቤተሰብ ሰርግ ላይ ይህንኑ የኔ ሐሳብ የተሰኘውን ዘፈኑን ሲጫወት ሰምቼ ወይ ተሰጡ ወይ መታደል ብያለሁ። ግርማ ነጋሽ መስከረም ላይ ነበር ለአዲስ ዘመን
ፓብሊያም
ዜማ ተሸለምክበት ልበል እንዴት ነው
አሁን ሙሲዬ 300 ብር 300 ብር ሆኖ እንግዲህ ከ300 ብር እኔ ወዲያ ወዲህ እንደው አብረው እንደው እንትን ያሉኝ አሰብኩና ፋንኳን ለራሴ አስቀርቼ 250 ዜማውን ያወጣ ካሳወልድ የሚባል አለ ለእሱ ሰጠው ተካፈሏል እኔ አንኳን ይዤ ወደፊት በሬ
ግጥሟን ማን ጻፈ
አርቲስት ጌታቸው ደባልቴ ነፍሱ ይማርና ንጉስ ዛሬ ለእኔ እድሜ ሰጡኝ እናገራለሁ በህይወት በመኖሪ መድኃኒዓለም እያመሰገው ሁለቱ ደግሞ እሱ ፈልጓቸው መድኃኒዓለም እዛ ይሻላል ብሎ ወስዷቸው በህይወት የሉ ዜማውንም ያወጣው ካሳወልዴ ዜማ ግጥሙንም የጻፈው ጌታቸው ደባልቴ ሁለቱም
ግን ዘፈኑ ከተዘፈነ 60 አመት ከሆነው ይላል እንግዲህ በእድሜ ስለይ ትኬት ዘፈኑ 60 አመት ከሆነው ድምጻዊው ብሎ ቢጠይቅ ምንድነው መልሱ
78 አመት እድሜ ሞላ ዘንድሮ ባህሪ ወደ 78
እንዴት ጀመራችሁ ዘፈን እስቲ እንደው አጫውተኝ የጀመርክበትን አሁን እንግዲህ ጥር መጣ የጥምቀትም በዓል ሰሞን ነው ተከራ አርገ እንደው ብትገልጽልኝ ግርማ ነጋሽ
ንጉሴ ብዙ በዚህ ክለብ ዘርፍ ውስጥ የተሰማራ ሁሉ እንደው ይቺ ጥምቀት በዓልን አስመርኩዛ ያለች በዓል ላይ አላንጎራጎርኩም ቢል ዋሸ ነው ምለው የሁላችንም የመጀመሪያ መነሻ ጥምቀት ብቻ አመት ባለ ሊጎ የሚደረጉ እንቅስቃሴዎች ሁሉ ከፈልገን ይዘን መደባለቅ ነው። ይህን ከዛ ዘርፍ አይወጣም።
አመሰግናለሁ ድምፃዊ ግርማ ነጋሽ። ቀጣውን እንግዲህ የልደትን በዓል ካከበርን በኋላ ለጥምቀት ዋዜማ እንጨዋወታለን። ጊዜ ይስጥልን።
ንጉሴን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ
ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ
እንድትመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን
የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው።
አሁን ይቀርን
Chestnuts roasting on an open fire Jack Frost nipping at your nose Yuletide carols being sung by a choir And folks dressed up like Eskimos Everybody knows A turkey and some mistletoe Help to make the season bright Tiny tots with their eyes all aglow Will find it hard to sleep tonight They know that Santa's on his way He's loaded lots of toys and goodies on his sleigh And every mother's child is gonna spy To see if reindeer really know how to fly And so I'm offering this simple phrase Kids from 1 to 92 Although it's been said many times, many ways. Merry Christmas.
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ